ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን። ከዋሽንግተን ዲሲ የቅዳሜ መጋቢት 2 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ለምሽቱ ያሉንን ዝግጅቶች ለማስተዋወቅ የሰብአዊ መብት ጥሰትና የተለያዩ በደሎች መገለጫዋ በሆኑባት በኢትዮጵያ በሽግግር ፍትህ መፍትሄ ለማምጣት እቅድ እንዳለ ተገለጸ።
ለሚጣዳ ሲባል አይጣንቶ የሚባለው ጽንሰ ሐሳብ ሽግግር ፍትህ ላይ ይሰራል። ሰላሙንና ጸጥታውን ለጊዜው የሚያናጋ ከሆነ ተጠያቂነትን ለጊዜው አቆይተ እውነት እርቅ ማካካሻ ላይ ይሰራል። ይሄ ማለት ተጠያቂነትን ትተዋል አይደለም፣ ግዴታ አለ። ስለ ኢትዮጵያ ጉዳይ ብቻ ያወራው ሳይሆን ሽግግር ፍትህ በጽንሰ ሐሳብና በፍትህናው የቅደም ተከተልን ጉዳይ ግንዛቤ ውስጥ እንዳውዱ አስገባ ይላል። ይሄ የተመድም የአፍሪካ ህብረት የሽግግር ፍትህ ፖሊሲ የሚያሳይ
የሰማችኋቸው የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል የሆኑትን ዶክተር ማርሸት ታደሰን ነው። ከዜና በኋላ ሙሉ ዝግጅት ይቀርባል። ሌሎችም መሰናዶዎች አሉን። በሁለተኛው አጋማሽ ደግሞ በየሳምንቱ ቅዳሜ የእንግሊዝኛ ሙዚቃ አፍቃሪዎችን ያዝናና የነበረው የሙዚቃ ቃና ተመልሷል። እስከ ምሽቱ 4 ሰዓት አብራችሁን እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና እንለፍ።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመጪው ሳምንት የሚያደርጉት የኢትዮጵያና የኒጀር ጉብኝት ሀገራቸው ለአፍሪካ እየሰጠች ያለችውን ትኩረት የሚያመላክት መሆኑን የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳዮች ረዳት ሚኒስትር ሙሊፊ አስታወቁ። ሚስፊ የሚኒስትሩን ጉብኝት አስመልክቶ ትላንት ለጋዜጠኞች በቴሌኮንፈረንስ በሰጡት ማብራሪያ ፕሬዚዳንት ባይደን ባለፈው ታህሳስ የአፍሪካን መሪዎች ዋሽንግተን ዲሲ ላይ ማስተናገዳቸውን ብዙ የዩናይትድ ስቴትስ ባለስልጣናትና ክቡራን ዜጎች ወደ አፍሪካ መሄዳቸውን ከመካከላቸውም ቀዳማዊት እመቤት ጂል ባይደን፣ የገንዘብ ሚኒስትሯ ጃኔት የለን፣ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ እንደሚገኙበት አስታውሰዋል። ሌሎች ብዙ ባለስልጣናትም ያንን ግንኙነት ለማጠናከርና ለማስፋፋት እንደሚሄዱ ፊ ተናግረዋል። ኢትዮጵያ ውስጥ ሰላምና መረጋጋት እንዲወርድ ብሊንከን ስራቸውን ከጀመሩ አንስቶ ልዩ ትኩረት ሰጥተው መስራታቸውን ያመለከቱት ፊ ኬንያና ደቡብ አፍሪካ ውስጥ በተደረጉ ጥረቶች ባለፈው ጥቅምት 23 ፕሪቶሪያ ላይ የተፈረመው ግጭት የማቆም ስምምነት ዩናይትድ ስቴትስ ቁልፍ ሚና መጫወቷን ገልጸዋል። ያሁኑ የብሊንከን ጉብኝትም ያ ሰላም የሚጠናከርበትን ሁኔታ ለመፍጠር እንደሚያግዝም አመልክተዋል። አሜሪካ ከኢትዮጵያ ጋር ጠንካራ ታሪካዊ ግንኙነት እንዳላት ሞዲ አስታውሰው የራሳቸውን ዜጎች ለማሳደግ እንዲሁም በቀጠናው ጉዳዮች ውስጥም በኃላፊነት መንፈስ በመሳተፍ እጅግ ጠቃሚ ተግባር እያከናወኑ ነው ብለዋል። በመሆኑም አሉ ረዳት ሚኒስትር ሞሊፊ በመቀጠል እኛም ግዝፈታቸውንና ያላቸውን ተጽዕኖ የሚመጥን አፍሪካ ውስጥ ያሉንን ጥቅሞችና ለአህጉሪቱ ያለንን ቁርጠኛነትን የሚስተካከል ግንኙነት መፍጠር እንፈልጋለን። ሆኖም ያ ግንኙነት ወደፊት እንዲገፋ የቅርቡን ጦርነት ጨምሮ ሀገሪቱን በብዙ አስርት ዓመታት ወደኋላ ከዘፈቋት የጎሳ ሁከቶች መውጣት አለባት ብለዋል። ፊ ጠቅላይ ሚኒስትር አብይ አህመድ ለዩኤስ አፍሪካ መሪዎች ስብሰባ ዋሽንግተን ተገኝተው በነበረ ጊዜ ከውጭ ጉዳይ ሚኒስትር ብሊንከን እና ከብሔራዊ ጸጥታ አማካሪው ጄክ ሱለቫን ጋር መልካም ያሏቸውን ውይይቶች ማድረጋቸውን እና ከዚያም በኋላ የዩናይትድ ስቴትስ አስተዳደር ባለስልጣናት ከኢትዮጵያውያኑ ጋር በተከታታይ እየተገናኙ መቆየታቸውን ገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቻይናዋ ትልቅ ከተማ ሻንጋይ የቀድሞ ኮሚኒስት ፓርቲ ዋና አዛዥ ሊ ቺያንግ በሀገሪቱ ሁለተኛ ቁልፍ የአመራር ቦታ ላይ የነበሩትን ሊ ኬያንግን በመተካት ጠቅላይ ሚኒስትር ሆነው ተመረጡ። የቻይና የሕዝብ ተወካዮች ምክር ቤት ለሊ ሙሉ ድምጽ ሰጥቷቸዋል። የምርጫው ውጤት ይፋ በሚደረግበት አዳራሽ ማንም ጋዜጠኛ ያልገባ ሲሆን በቴሌቪዥን ስክሪን ላይ በታየው ውጤት መሰረት ሊ በ2936 ድጋፍ በ3 ተቃውሞና በ8 ድምጽ ተአቅቦ የጠቅላይ ሚኒስትርነት ወንበሩ አግኝቷል። የ63 ዓመቱ ሊ የሀገሪቱ ፕሬዝዳንት ዢ ጂንፒንግ ታማኝ ከሆኑ አጋሮች አንዱ ናቸው። ሊ ለጠቅላይ ሚኒስትርነት የተመረጡት ቺ ጂንፒንግ ለ3ኛ የስልጣን ዘመን ትላንት በፕሬዝዳንትነት መመረጣቸውን ተከትሎ ነው። የቻይናው ፕሬዝዳንት በሀገሪቱ ምክር ቤት በከፍተኛ ደረጃ በተቀነባበረ ስነ ስርዓት ካሁን ቀደም ሆኖ ለማያውቀው 3ኛ የስልጣን ዘመን ተመርጧል። በዚህም ቺ በኮሙኒስት ፓርቲ ውስጥ በሀገሪቱ ላይ ምን ያህል ጠንካራ ስልጣን እንዳላቸው አሳይተዋል። ትላንት በተካሄደውና ሌላ ተፎካካሪ ባልቀረበበት የምርጫ ስነ ስርዓት የ69 ዓመቱ ቺ የ2952ቱን የምክር ቤት አባላት ድምጽ አግኝተው ተመርጠዋል። በመጨረሻም ሳውዲ አረቢያ ከኢራን ጋር ያላትን ግንኙነት ከ7 ዓመት በፊት ወደ ነበረበት ለመመለስ በወሰደችው ድንገተኛና ያልተጠበቀ እርምጃ ከእስራኤል ጋር እያደረገች ያለውን ዲፕሎማሲያዊ ግንኙነት ውስብስብ ያደርገዋል በሚል ተሰግቷል። ሪያድና ቴህራን የተቋረጠውን ግንኙነታቸውን እንደ አዲስ ለመቀጠል በቻይና አሸማጋይነት ሲስማሙ በሁለት ወራት ጊዜ ውስጥ ኤምባሲዎቻቸውና ሚስዮናቸውን እንደሚከፍቱ እንዲሁም ከ20 ዓመታት በፊት የተፈራረሙትን የጸጥታና የኢኮኖሚ ትብብር ስምምነቶችን ተግባራዊ እንደሚያደርጉ ትላንት አርብ አስታውቀዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁ ቆዩ።
የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ፕሮግራማችንን ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ለማድመጥ ትችላላችሁ። አሁን ወደ ቀዳሚው ዝግጅት እንለፍ። የሽግግር ፍትህ ሂደት ጅማሮ በኢትዮጵያ በኢትዮጵያ ዘላቂ ሰላም፣ ፍትህ፣ ተጠያቂነትና እርቅን በሽግግር ፍትህ ስርዓት ለማስፈን እንቅስቃሴዎች ተጀምረዋል። ለዚህም የሽግግር ፍትህ ፖሊሲ ለማዘጋጀት በፖሊሲ አማራጮች ላይ ከባለ ድርሻ አካላት ጋር ምክክር ማድረግ ተጀምረዋል። ለመሆኑ የሽግግር ፍትህ ምንድነው? እንዴትስ ይተገበራል? በኢትዮጵያ ያለው ተሞክሮስ ምን ይመስላል? በእነዚህና በተያያዥ ጉዳዮች ዙሪያ የተለያዩ አካላትን ሐሳብ በማካተት ኬኔዲ አባተ ተከታዩን አዘጋጅቷል።
ከህግ ውጭ የሚፈጸሙ በህይወት የመኖር መብትን እስከ መገደብ የሚደርሱ የሰብአዊ መብት ጥሰቶች፣ የተለያዩ በደሎችና ኢፍትሃዊ ተግባራት በተበራከቱባት ኢትዮጵያ በመደበኛው የህግ ስርዓት ሊፈቱ የማይችሉ የበደል ትርክቶችም በብዛት ይስተጋባሉ። በታሪክ ሂደት በተለያዩ ጊዜያት የተፈጸሙ የሰብአዊ መብት ጥሰቶችና ትርክቶቻቸው ታዲያ ለሌላ የመብት ጥሰት በር እየከፈቱ ሀገሪቱ ካለችበት አዙሪት እንዳትላቀቅ እንዳደረጉ ይታመናል። ለዚህ ሀገራዊ ችግር በሽግግር ፍትህ ስርዓት የመጨረሻ ልባት ለማምጣት ታቅዶ ሰኞ የካቲት 27/2015 ዓ.ም ምረት በተጀመረው የፖሊሲ አማራጮች ብሔራዊ ምክክር ላይ ንግግር ያደረጉት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንም ይህንኑ አንስተዋል። ይህ ወቅት በኢትዮጵያ የሽግግር ፍትህ ከመቼውም ጊዜ በላይ የሚያስፈልግበት እንደሆነም ነው የተናገሩት።
በየዘመኑ በዜጎች ላይ የተፈጸሙ የሰብአዊ መብት ጥሰቶች ተገቢ ፍትህ እንዲያገኙ ባለመደረጉ ተጎጂዎችም አግባብ ባለው መንገድ ፍትህ ባለማግኘታቸው እንዲሁም ሁሉ አቀፍ አገራዊ እርቅም ባለመከናወኑ ምክንያት ቁርሾች እንዲዳብሩ ከማስቻላቸውም በላይ ለአዳዲስ ግጭቶችም ምክንያት እየሆኑ መምጣታቸው አልቀረም። ስለሆነም በሀገራችን የሽግግር ፍትህ ስርዓትን እውን በማድረግ ለሰብአዊ መብቶች መከበርና ለሕግ የበላይነት መረጋገጥ መሰረት መጣል ከመቼውም ጊዜ በላይ አስፈላጊነቱ ጎልቶ ወጥቷል። በቀጣይም የሽግግር ፍትህ ስርዓትን በማደራጀት በአገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው።
የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ደግሞ የጉዳዩን አንገብጋቢነት ሲያስረዱ ተከታዩን ብለዋል።
በሰሜኑ የሀገራችን ክፍል ያጋጠመው ግጭት ያጋጠመው ችግር ይሄንን አይነት ሂደት አስፈላጊ ያረጋል ሚለውን ሁላችንም እንግባባበታለን፣ ሁሉም ሰው ይረዳዋል። በሰሜኑ የሀገራችን ክፍል ብቻ ሳይሆን ከዛ ሰፋ ባለ ሁኔታ የሽግግር ፍትህ ሂደትን አስፈላጊ የሚያረግ ሁኔታ ውስጥ እንዳለን መገንዘብ ይገባል። ባለፉት 4 አመታት ብቻ በፌደራል ደረጃ ብቻ 10000 በላይ የሆኑ ተጠርጣሪዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ተከስተው ይሄ በቀይ ሽብር የፍርድ ሂደት ከተከሰሰው በላይ ስለዚህ በጣም ሰፊ የሆነ የህግ ጥሰት የሰብአዊ መብት ጥሰት እና የሽግግር ፍትህ ሂደትን አስፈላጊ የሚያደርግ አውድ ውስጥ እንዳለን ለማስገንዘብ ፈልጋለሁ።
ለመሆኑ የሽግግር ፍትህ ሲባል ምን ማለት ነው? ምን ጉዳዮችንስ ያካትታል? የሽግግር ግጭት ከፍተኛ የባለሙያዎች ቡድን አባል የሆኑት ዶክተር ማርሸት ታደሰ በዚህ ጉዳይ ዙሪያ የሚደረገው የብሔራዊ ምክክር ማስጀመሪያ ላይ ማብራሪያ ሰጥተዋል።
የተባበሩት መንግስታት የተለያዩ ሰነዶችን በሀገራችንም ደረጃ የአፍሪካ ህብረት የሽግግር ፍትህ ፖሊሲ የሚባለው የሽግግር ፍትህ በእነዚህ ሰነዶች በግልጽ እንደተገመጠው ያለፉትን መጠነ ሰፊ ጉልህ የሰብአዊ መብት ጥሰቶች፣ በደሎች፣ ውጣ ውረዶች፣ ትርክቶች በአግባቡ ፈቶ ለመሻገር ነው አላማ። ተቸክሎ ለመቅረት አይደለም። ተመሳሳይ ግጭቶች እንዳይከሰቱ በተገቢው መንገድ ፈቶ ለመሻገር የሚያገለግል ጽንሰ ሐሳብ ነው ማለት ነው። አንዱ የሽግግር ፍትህ ዋናው አላማ የትናንት በደሎችን፣ ጥሰቶችን፣ ዝፈቶችን፣ ውጣ ውረዶችን እውነተኛና በተሟላ ፍትህ ለመፍታት ነው። ሁለተኛው የሽግግር ፍትህ አላማ ሙሉ እውነት አውጥቶ እውቅና መስጠት ነው። ትናንትን በእውነት መሻገር፣ ዛሬና ነገን ማበጀት ሌላኛው ማካካሻ ነው። ሌላው መሰረታዊ የሽግግር ፍትህ አላማ እርቅ ነው። ሌላው የሽግግር ፍትህ መሰረታዊ ጎል እንዳይደገም ማድረግ። እንግዲህ የሽግግር ፍትህ 2-3-4 የሚተገበር ጉዳይ አይደለም። ሀገሮች በዋናነት ቢያንስ ተመሳሳይ ጉልህ የሰብአዊ መብት ጥሰት እንደገና እንዳይደገም ማድረግ ያለባቸው የተለያዩ እርምጃዎች አሉ ማለት ነው። ሌላው መሰረታዊ ጉዳይ የሽግግር ፍትህ ውጤታማ እንዲሆን አውድ ተኮር መሆን አለበት። የሽግግር ፍትህ አውሮፓ ውስጥ ለተወሰኑ ሀገሮች የሰራው፣ ላቲን አሜሪካ ውስጥ የሰራው፣ እዚህ አፍሪካ ውስጥ ኢንፋክት ሳውዝ አፍሪካ፣ ሩዋንዳ፣ ሴራሊዮን የሰራው ሜቢ አይሰራም። እኛ ሀገር ከሌሎች ልምምዶች፣ ተሞክሮዎች፣ መነሳት መውደቆች ተምረን ወደ ሀገራችን አውድ ማምጣት ያስፈልጋል ማለት ነው።
የሽግግር ፍትህ ስርዓት በተለያዩ ሀገራት ተተክብሮ ባንዳንዶቹ ውጤት ሲያመጣ በተቀሩት ደግሞ እንደከሸፈ ባለሙያዎች ይገልጻሉ። በኢትዮጵያም በተለያዩ ጊዜያት የሽግግር ፍትህ የመተግበር ሙከራዎች እንደነበሩ የገለጹት ዶክተር ማርሸት ይሁን እንጂ በተለያዩ ምክንያቶች ውጤታማ እንዳልሆኑ ነው የተናገሩት። ለዚህም የድህረ ደርግና የድህረ ኢህአዴግ ተሞክሮችን በማንሳት ያስረዳሉ።
ከድህረ ደርግም ይሁን ከድህረ ኢህአዴግ በኋላ የሞከርናቸው ልምምዶች ጥንሰሳው ላይ አሳታፊነትን መሰረት ያደረጉ አልነበሩ። ሽግግር ፍትህ እንግዲህ እንደሌሎቹ ፖሊሲ ወይም እንደሌሎቹ ስልቶች ዘዴዎች የሚተገበር አይደለም። ተጎጂዎችን የተለያዩ ማህበረሰብ ክፍሎችን አሳታፊ በሆነ መልኩ ከጥንሰሳው እስከ ተግበራው ተከትሎ ሊተገበር የሚገባ ነው ማለት ነው። ይሄ ጉለት ነበረው። ሁለተኛው አብሶ ከድህረ ደርግ በኋላ የተገበረው የሽግግር ፍትህ በዋናነት ክስ ላይ ያተኮረ ስለነበረ የተሟላና ሁሉን አቀፍ የሽግግር ፍትህ የሚባል አልነበረም። ማካካሻል ለመተግበር አልሞከርንም። ከድህረ ኢህአዴግ በኋላም የሞከርናቸው የሽግግር ፍትህ አላባዎች የህግ ማዕቀፍ ፖሊሲ ፍሬምወርክ አልነበራቸውም። ሌላኛው ከሁለቱ ልንተገብር ከመከርናቸው ሂደቶች የቅደም ተከተል የተለያዩ አማራጮች ስራ ላይ ሲውሉ የትኛው ቢቀድም ነው እንግዲህ ሀገሩን በእርቅ በእውነት በፍትህ ላይ ተመስርቶ ለማሻገር የሚረዳው የሚል ዲዛይን አልነበረንም።
በመሆኑም ዛሬም ኢትዮጵያውያን በአንድ በኩል ለበደሎቻቸው ፍትህ እየጠየቁ በሌላ በኩል ደግሞ በበደል ላይ በደል እየተደራረበባቸው ጥያቄያቸውም እያደር እየጨመረ ሄዷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽነር ቢሮ ጋር በመተባበር በሽግግር ፍትህ ዙሪያ በተለያዩ ክልሎች ከሚገኙ ማህበረሰቦች ጋር ባደረገው ውይይት ህዝቡ የሽግግር ሂደቱን እንደሚያስፈልግ መግለጹን አስታውቋል። የኢሰመኮ ዋና ኮሚሽነር ጽህፈት ቤት ዳይሬክተር አልባብ ተስፋዬ
እስከዛሬ ድረስ ያደረግነው በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ እና በሐረር ክልሎች ምክክር አድርገናል። እንዲሁም በድሬዳዋ ከተማ አስተዳደር ወደ 717 ግለሰቦች ተሳትፈዋል በሂደቱ። እነዚህን ምክክሮች ያደረግነው ቀጥታ ከተጎጂዎች ጋር፣ ከተጎጂ ቤተሰብ ጋር፣ ከተፈናቃዮች ጋር የነሱ ድምጽ ምን ይመስላል የሚለውን ዋናው አላማችን እሱ ነበር። የሽግግር ፍትህ ምን ማለት ነው የሚለው ግንዛቤ እንዲኖራቸው ሌላው አላማ ነበር። ተጎጂዎች በተለይ እነዚህ directly affected populations የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። ግጭቶችና ከዚህ ቀደም ያጋጠሟቸው ጥሰቶች ያገራሻል በሚሉ የማያቋርጥ ስጋት ውስጥ እየኖሩ እንደሆነ ገልጸዋል። በየትኛውም የሀገሪቱ ክፍል የሚኖሩ እና የሚሰሩ ኢትዮጵያውያን እኩል ጥበቃ ለማረጋገጥ ህግን የማስከበር ስራ እንደሚያስፈልግም ነግረውናል። በሁሉም የሀገሪቱ ክፍሎች የሚስተዋሉ ግጭቶች መነሻ ምክንያት ላይ ትኩረት በማድረግ መፍትሄ መቀየስ እንደሚያስፈልግም ተጎጂዎች ተናግረዋል ማለት ነው። ከዛም በኋላ ተጎጂዎች እንፈልጋለን ብለው የነገሩን ማካካሻ ነው እና ጥሰቶቹ ደግሞ ወደፊት እንዳይደገሙ ዋስትና ይፈልጋሉ ተጎጂዎች።
ለዚህ የህብረተሰቡ ፍላጎት መፍትሄ ያመጣል ተብሎ ለታሰበው የሽግግር ፍትህ ታዲያ 5 የፖሊሲ አማራጮች ቀርበዋል። አቶ አዲ ደቀቦ የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል ናቸው።
በሽግግር ፍትህ ሂደት አነጋጋሪ የሚሆነው የሽግግር ፍትህ ተፈጻሚ ይሁን ከተባለ ከየትኛው ዘመን ጀምሮ የነበሩትን በደሎች ጥሰቶች ነው የምንመለከተው ነው። በዚህ ረገድ 5 አማራጮችን አቀርበናል። ተጨማሪ አማራጮች ሊታዩ ይችላሉ። አንደኛው አማራጭ ከ1991 ወይም ደግሞ 1983 ዓመተ ምህረት በፊት የነበሩትን ማካተት፣ ከ1983 በኋላ ካልሆነም ደግሞ 1987 ዓመተ ምህረት ህገ መንግስቱ ወደ ስራ ከገባበት ጊዜ ጀምሮ ማለት ነው ያሉትን ጉልህ የሰብአዊ መብት ጥሰቶችን ማጣራት። አራተኛ አማራጭ ተደርጎ የተቀመጠው ዶክተር አብይ አህመድ ስልጣን ላይ ከመጡበት ጊዜ ጀምሮ ያለውን ሁኔታ መመልከት። አምስተኛ አማራጭ አድርገን ያስቀመጥነው ህገ መንግስቱ ስራ ላይ ከዋለበት ከ1987 ዓመተ ምህረት ጀምሮ ያለውን ጥሰቶች መመልከት። ነገር ግን ለነዚህ ግጭቶች መነሻ የሆኑ ያሉት በርካታ ትርክቶች መሰረታቸው ይህ ጊዜ በፊትም የነበረ በመሆኑ ምክንያት ወደ ኋላ ለሌሎች ለእርቅና ወነትን ለማፈላለግ አላማ ከ1987 ዓመተ ምህረት በፊት ያሉትንም ጊዜያት ወቅቶች መመልከት የሚለው 5ኛ አማራጭ ተደርጎ ተቀምጧል ማለት ነው።
በቀረቡት የሽግግር ፍትህ ፖሊሲ አማራጮች ላይ ከምክክር መድረኩ ተሳታፊዎች የተለያዩ ሐሳቦችና ጥያቄዎች ተነስተውባቸው ውይይት ተደርጓል። የተለያዩ ተቃዋሚ የፖለቲካ ፓርቲዎች መሪዎች ፕሮፌሰር በየነ ጴጥሮስና ዶክተር አረጋዊ በርሄ ሐሳብ ከሰነዘሩ ተሳታፊዎች መካከል ናቸው።
የዚህ ሽግግር ቢሆን አሁን እናጠባው ለዚህ በጣም በቅርቡ ጊዜ የተፋሰሰባቸው አካባቢዎችን ወደ ሰላማዊ ግንኙነት የምናመጣበት ስልት ቀየስ የሚሻለው ምስለው ታረዛ እንደማሳበደቸው ይህን ሀገር የማየው ክብር ስትከተል መሰብሰብ ያከናል።
ትምህርቶቹ ብዙ ናቸው። በጣም በጣም ብዙ ናቸው። የኦሮሞዎች ትርክ፣ የአማራዎች ትርክ፣ የትግሬዎች ትርክ፣ የቴድሮስ፣ የዮሐንስ፣ የምኒልክ፣ የኃይለ ሥላሴ፣ የደርግ፣ የኢህአደግ። ስለዚህ ለእነዚህ ሁሉ መቋጫ የሚሆን ነገር ያለፈውን ታሪክ በይቅርታ እንለፈው የሚል አውድ መዘርጋት አለበት።
የሲዳማ ክልል ርዕሰ መስተዳደር ደስታ ሊዳሞና የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁዋርም የተለያየ ሐሳብ አንጸባርቀዋል።
ተሰሰሪት ይሆናላ ወይ ፍክመንስ ተሰጠጠጾ የራሁን ያሉት ከተጣበረው ወንደበል ቋጥን በተሰሪት ያይዘ ነገር መስጠትልንሽ ናው መንግራችን እንደምናየው እንኳን ያሁንና ያሁን ማለት ኢትዮጵያ ከያዘችበት ጊዜ ጀምሮ ያለ ጉዳይ ያነጋግረኛል። የመለስ ኢትዮጵያን አሁን ያለችውን ከስምንት በሄደበት መንገድ ኢትዮጵያ የተገለባችበት ሂደት በራሱ ዛሬም ያነጋግራል፣ አውቱም ያነጋግራል፣ ሌላው ነገር ያነጋግራል። ይሄ ሁሉ ማለት የቅርብ ጊዜውን ብቻ ስለዚህ ጥሩ የሚሆነው ኢትዮጵያ ውስጥ ጥያቄ የሚፈጥሩ ጉዳዮችን በሰፊው በማየት ያለፈው እየሳተን የቤታችንን ድሩግ እንዳለብ የሚለው ላይ ትኩረት ሰጥተን ከሰራን ሁላችንም ህዝቡን ጭምር በሰፊው ዜናዊ ከተመካከል በሆነ ጉዳይ ላይ ግን እንስማማለን የሚል ተስፋ አለ።
አሁን ትልቁ ሊሆን የሚችለው ለትውልድን ለማስተማር አባት ባጠፋው ልጅ መጠየቅ አለበት ወይ? ወደ ኋላ ስትመለስ የነበረው ቤተሰቦች የነበሩ መሪዎች ሰነዱን እነሱን አያካትትም። በምን መልክ ነው ማነው መጠየቅ ያለበት? ህዝብን ወደ ማካረር ነው የሚመጣው። የደረሰውን ቁጥር መረሰስ ነው የሚሆነው። ተዋልዶ ተጋብቶ እየኖር ያለው ማህበረሰብ እንደገና ወደ ማፋታት፣ ወደ መለያየት፣ ወደ ማፍረስ ነው የሚሄደው። ወደ ኋላ ተመልሰን ህዝቡን መዋያለን እንሄዳለን የሚል ከሆነ ይሄ ያመጣው አማራጮች በክርክር ሂደት ሳይቋጭ መፍትሄ ሳያገኝ ተንጠልጥሎ ይቀራል ነው።
የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል የሆኑት ዶክተር ማርሸት ታደሰ በተነሱት ሐሳቦች ዙሪያ ጠቅለል ያለ አስተያየት ሰጥተዋል።
እንደሚባለው ፒስ ቢልዲንግ ኤክስፔንሲቭ ፕሮጀክት ነው፣ ከግድብ በላይ ነው። ግን ደግሞ ግድቡን ሊያፈርሱ የሚችሉ የገነባናቸውን እንደገና ዲስትሮይ ሊያረጉብን የሚችሉ ጉዳዮችን እንዳይደገሙ ለማድረግ የሚችሉ የዋስትናና የእርምት እርምጃዎችን ስለሚወስድልን በዛ ኮንቴክስት አንዳንድ ጉዳዮች አማራጭ የላቸው። ስለዚህ ያለፈው ምናልባት መዳሰስ ኮንፍሮንት ማድረግ ኦፕሽናል አይደለም፣ ግዴታም ነው። ኢትዮጵያ ያለችበት ሁኔታ ደግሞ ያሳያል። እንደ ሁኔታው ነካክተን ለማለፍ ሞክረናል። we are where we are ከንግዲህ ምን ያህሉን ቀርፈን ፈተን መሻገር አለብን የሚለው ላይ ነው የሚመስለኝ። መሰረታዊ ጉዳይ ግን የሽግግር ፍትህ አስፈላጊነትኛ በሰራነውም ዶክመንት የተለያዩ ሪፖርቶችም እንደሚያሳዩት በሀገራችን በሰሜኑ ክፍል በተፈጠረው ጦርነት ጋር ብቻ የተያያዘ አይደለም። ችግሮቻችንም ውጣውረዶቻችንም ዝንፈቶቻችንም ከዛ በፊት የዘለቁ ናቸው። የትኞቹን ፈተን የትኞቹን ምናልባት ለሌላ ጊዜ እንተዋቸው የሚለውን ሂደቱ ሚለይ ይሆናል ማለት ነው። ሶ ሀገራዊ ነው ኢኒሼቲቭ በዛ አውድ ውስጥ ብናየው።
በፖሊሲው አማራጮች ዙሪያ የሲቪክ ማህበራትና የዲሞክራሲ ተቋማት ተወካዮች የተሳተፉበት ምክክርም ረቡዕ የካቲት 29 ተካሂዷል። ከተሳታፊዎች መካከል የሆኑት የቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ ዳይሬክተር ታደለ ደርሰ በሽግግር ፍትህ ሂደቱ ስኬታማነት ላይ እምነት እንደሌላቸው ለአሜሪካ ድምጽ ገልጸዋል። ለዚህም ምክንያታቸውን ያስረዳሉ።
አሁን ባለንበት ደረጃ ለነበረው ሁኔታ ይቅርታ ጠይቀዋል ጠቅላይ ሚኒስትሩ። ጥሩ ነው ይቅርታ መጠየቅ፣ ይቅርታው ግን ከልብ መሆን መቻል አለበት። አንድ ሰው ይቅርታ ይጠየቅ አካል መልሶ ደግሞ እዛ ቦታ ውስጥ ተመልሶ አይገባም። አሁን ስልጣን ላይ ያለው መንግስት ምን እየሰራ ነው ያለው? እሱ ሳይውቅ ነው ሁሉ ስራ እየተሰራ ያለው? ምዕራቡን ለጋይድ፣ ምስራቁን ለጋይድ፣ ከአማራ ክልል ወደ አዲስ አበባ የሚመጡ ሰዎች ደብረ ብርሃን ላይና ጓጽዮን ላይ የሚደረገው መጉላላት ሄድ በአዲስ ከተማ ስም ሸገር ተብሎ በሚባል ከተማ ውስጥ ከሌሊቱ 8 ሰዓት የሰዎችን ቤት ምንም አስተንጋጭ ማፍረስ ይሄ ህጋዊ ስራ ነው? እና አንዳንድ ጊዜ ከዚህ ወጥቶ መንግስት ስራውን በትክክል መስራት አለበት። ስለዚህ መንግስት ከዜጎች ጎን ቆሞ ህግን ማስጠበቅ ካልቻለ ህጉ ዜጎች ከለላ የሚያደርጉት እኮ ህገ መንግስቱ ነው። ስለዚህ ከትራዲሽናል ፖለቲክ ከሴራ ፖለቲካ ሳትወጣ የሽግግር ፍትህ አካሄድ ማለት ያሳማ ገላ መታጠም ነው ይሆናል ብዬ ነው የምፈራው። ያሳማ ገላ መታጠም ምንድነው? አሁን ይታጠባል ተመልሶ ጭቃ ውስጥ ይገባል እንደገና ያጠን ለዛ። ስለዚህ መሆን የለበትም። ከሴራ ከትራዲሽናል ፖለቲክስ ወጣን ሞደርን ፖለቲካል ተውስት እንድንገባ ያስፈልጋል። ከዛ በኋላ ምንና ፍቃድ ኢትዮጵያና ምንና ፍቃድ ኢትዮጵያ ሊመጣ ህዝብ ሊመጣ የሚችለው እንጂ ሾላ በድፍኑ የሽግግር ፍትህ ሊያመጣ አይችልም።
የኢትዮጵያዊነት የዜጎች መብት ማስከበሪያ ድርጅት ስራ አስኪያጅ የሆኑት አቶ ሞገስ በቀለ በበኩላቸው ሂደቱ በገለልተኛ አካል ከተመራ ውጤት እንደሚያመጣ ያላቸውን እምነት ገልጸዋል።
ሽግግር ፍትህ ሲባል ዝም ብሎ አድበስብሰን ለፈው በሚል ይሆናል የሚል አይሆንም። መንግስትም ተጠያቂ መሆን ካለበት የሚጠየቅበት ሁኔታ ይኖራል ማለት ነው። ያንን ነው እንግዲህ ኤክስፔክት የምናደርገው እንጂ ይሄን ኮንሴፕት ወደ መድረኩ ስለመጣ ተደባብሶ እንዲያልፍ ነው የሚል እንትን የለንም። ለዛ ነው ገለልተኛ የሆነ ይሄንን ስርዓት የሚመራ አካል ያስፈልጋል። ያ የመንግስት ተቋም መሆን አይችልም። የኢኮኖሚ የሎጂስቲክስ የፋይናንስ ኮንስትሬንቶች እንኳን ቢኖሩ በትክክል እናድርገው ካልን ግዴታ የሚያስፈልገን ገለልተኛ የሆነ ተቋም ያስፈልጋል የሚለውን አጽንኦት መስጠት እንፈልጋለን።
በኢትዮጵያ ያሉ ጉልህ የሰብአዊ መብት ጥሰቶችና ሌሎች ኢፍትሃዊ ተግባራት በሽግግር ፍትህ ስርዓት እንዲፈቱ የፕሪቶሪያው የሰላም ስምምነት ይደነግጋል። ይሁንና በሰሜን ኢትዮጵያው ጦርነት ተፈጽመዋል ለተባሉ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ሊባሉ የሚችሉ ወንጀሎች እንዲሁም በሌሎች መሰል ወንጀሎች ሊኖር የሚችለው የህግ ተጠያቂነት ጉዳይ ከሽግግር ፍትህ አንጻር እንዴት እንደሚታይ ዶክተር ማርሸት ታደሰ ተከታዩን አስተያየት ሰጥተዋል።
ሽግግር ፍትህ ወነተና አርቅን አንጠልጥሎ ክስን ጥሎ የሚሄድ ጉዳይ አይደለም። ለምሳሌ በእነተና በእርቅ ሂደት መታሳካውን በተጠያቂነት ልታሳካው አይችልም። በተጠያቂነት መታሳካውን በእነተና በማካካሻ ልታሳካው አይችልም። ስለዚህ ሁሉን አቀፍ ተመጋጋቢ የሽግግር ፍትህ ምንለው ለዚህ ሲጋ ግን ልብ ሊባል የሚገባው የኢትዮጵያ አውድ ፖለቲካዊ ሁኔታ ኢኮኖሚያዊ ሁኔታ የሚጠይቀውን ሂደትና አላባ የዓለም አቀፍ ህግ ድንጋጌዎችና የኢትዮጵያን ህግ ማዕቀፍ ባከበረ መልኩ ነው የሚተገበረው ማለት ነው። ከላይ የሚጫን የሚሰጥ ሐሳብ አይደለም የሽግግር ፍትህ። አንዳንዴ ክስን አሁን ልተግብር ካልክ አውዱ ላይፈቅድ ይችላል፣ ወደ ግጭት ሊያመራ ይችላል። መከሳቸው ሰዎች በሆነ ጊዜ ስልጣን አቅም ኃይል ያላቸው ሰዎች ሊሆኑ ይችላሉ። ስለዚህ የቅደም ተከተል ጉዳይ አንዱ መርህ ነው የሽግግር ፍትህ። አውዱን ያገናዘበ መጀመሪያ ወይ እነተና አርቅ ላይ ሰርተ ከዛ ክስን እንተው አይደለም ፖስትፖን እናርገው እናሽ ቀዳድመው አንዱ መጀመሪያ ይምጣ ሌላኛው ለሀገር ሲባል ለሚጣደው ሲባል አንተው የሚባለው ጽንሰ ሐሳብ ሽግግር ፍትህ ላይ ይሰራል። ሰላሙንና ጸጥታውን ለጊዜው የሚያናጋ ከሆነ ተጠያቂነትን ለጊዜው አቆይተ እነት እርቅ ማካካሻ ላይ ትሰራለህ። ይሄ ማለት ተጠያቂነትን ትተዋል አይደለም፣ ግዴታ አለ። ስለ ኢትዮጵያ ጉዳይ ብቻ ያወራው ሳይሆን ሽግግር ፍትህ በጽንሰ ሐሳብና በፍስፍናው የቅደም ተከተልን ጉዳይ ግንዛቤ ውስጥ እንዳውዱ አስገባ ይላል። ይሄ የተመድም ሰነዶች ያሳያሉ፣ የአፍሪካ ህብረት የሽግግር ፍትህ ፖሊሲም ያሳያል።
ሌላው አከራካሪ ጉዳይ አሁን በስራ ላይ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን የሚያከናውናቸው ተግባራት ከሽግግር ፍትህ ሂደቱ በምን ይለያሉ? ሁለቱ አካላት ተቀራራቢነት ያላቸውን ስራዎች እንዴት መሳ ለመሳ ሊያስኬዱስ ይችላሉ የሚለው ነው። ዶክተር ማርሸት ምላሽ አላቸው።
ማን በምን እንዴት ይከናወን የሚል አማራጮች ተካተዋል በሰነዱ። አማራጮች ናቸው፣ ዝግ አይደሉም። ለምሳሌ አንዱ በከውነት ማፈላለጋ ያካተተው አማራጭ ውነትን ማን ያከናውነው ከሚለው ጋር ተያይዞ ሀገራዊ የምክክር ኮሚሽኑ አንዱ ሊሆን ይችላል። አሁን ባለው ቁመናና የህግ ማዕቀፍ ይሄንን የመስራት ኃላፊነት የለውም ሀገራዊ የምክክር ኮሚሽኑ። ስለዚህ አስፈላጊው የአደረጃጀት ለውጥ፣ የስልጣን ለውጥ፣ የተግባር ለውጥ በህግ ተደርጎ ኢትዮጵያኖች ይሁን በሀገራዊ ምክክር ኮሚሽኑ የሚሉ ከሆነ ኮሚሽኑ ያካሄደዋል ማለት ነው። ሁለተኛው ጉዳይ እዚህ ጋር ልብ ሊባል የሚገባው የፖሊሲ ማዕቀፍ ያስፈልጋል ያልንበትም አንዱ ምክንያት አማራጮቹና አላባዎቹ በተንጠባጠበና ፍክክር መንፈስ ባለው መልኩ እዛም እዚህም እንዳይተገበሩ በማዕቀፍ ይመሩ እንዲመጋገቡና የሚታሰበውን ትልምና ግቦች እንዲያሳኩ ማዕቀፍ ይኑር። ሁሉንም የሚገዛ ከማደረ ከማቀናጀት ከማስተባበር አንጻር የሚለውንም ለመግዛትና ለመምራት ያስፈልጋል ማዕቀፉ ማለት ነው።
በሽግግር ፍትህ ፖሊሲ አማራጮች ላይ የተጀመረው ብሔራዊ ምክክር በቀጣይነት በአገር አቀፍ ደረጃ በሚዘጋጁ 59 መድረኮች ተደርጎ በመጪው አዲስ ዓመት ማለትም በ2016 መጀመሪያ ላይ ፖሊሲው ተዘጋጅቶ ስራ ላይ እንዲውል መታቀዱን ሂደቱን በመምራት ላይ የሚገኘው የፍትህ ሚኒስቴር አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተንን እናመሰግናለን። በመቀጠል ሁለት ዓለም አቀፍ ዘገባዎች አሉን። በትውልድ ኢራናዊው የፊልም ባለሙያ የተዘጋጀው The Red Suitcase ወይም ቀዩ ሻንጣ የተሰኘው አጭር ፊልም በመጪው እሁድ ለሚካሄደው በየዓመቱ በፊልም ጥበብ ለላቁ የሚሰጥ ሽልማት አካደሚ አዋርድ ወይም ኦስካር ታጭቷል። የፊልሙ ዳይሬክተርና ኮከብ ተዋናይቱ ለአሜሪካ ድምጹ ማይክ ኦሰልመን ፊልሙ አንዲት ሴት የራሷን ወደፊት ዕጣ ለመወሰን የምታደርገውን ትግል ለማስቃኘት እንደሞከሩ አጫውተውታል። ኤደን ገረመው ዝርዝሩን ይዛለች።
What is in your luggage? የ16 ዓመቷ ልጃገረድ ከዚህ ቀደም የማታውቀውን ሰው ለማግባት ከኢራን ተነስታ ሉክዘምበርግ አየር ማረፊያ ያላትን ሁሉ በቀይ አነስተኛ ሻንጣ እንደቋጠረች ደርሳለች። በሚደንቅ ሁኔታ የድሮ ህይወቷን ስርዓቶች በመጣል ጭንቅላቷን የሸፈነችበትን ሂጃቧን ስታወልቅ በፊልሙ ላይ ይታያል። የፊልሙ ዳይሬክተር ሳይረስ ንሽበት ፊልሙ ሂጃብ ማድረግን የሚቃወም ሳይሆን በአንጻሩ ሎንዶች ሴቶች በሚለብሱትና አንዳንዴም በሚያገቡት ላይ ለመወሰን መብት የሚያጎነጽፈውን የማህበረሰብ ወግ ለመቃወም ነው ይላል።
It means the woman has no rights and the men are powerful.
ይሄ ማለት ሴቷ ምንም አይነት መብት የላትም እናም ወንዶች ኃይለኞች ናቸው ማለት ነው።
በፊልሙ ላይ ልጅቷ በአየር መንገዱ ጣቢያ ውስጥ ሆና ብቻዋን ስትጠፋና ስትፈራ የሚታይ ሲሆን ሊያገባት የታጨው ግለሰብም እጮኛውን ሲፈልግ ይታያል።
Which is like a prison for her, interior prison.
ለሷ እስር ቤት ነው፣ የውስጥ እስር ቤት። ስለዚህ ትልቅና በሰፊው አጉልቶ የሚያሳይ ሌንስ ተጠቀምኩ። ቦታው ትልቅ መሆኑን ባይሳየን ቁጥር የሷ ብቸኝነት ጎልቶ ይሰማናል።
ወጣቷ የፊልም ባለሙያ አፍሪካ የዘርግን ዳላት ፈረንሳይት ናት። ይሁን እንጂ በሁሉም ስፍራ የሚገኙ ወጣት ሴቶች ተመሳሳይ ጥያቄን ያነሳሉ ትላለች።
ነፃነቴን እንዴት ላገኘው ይችላልው? በተለይ ደግሞ ሴቶችን ከመጨቁን አምባገነናዊ አገዛዝ ስትመጣ ምርጫዬን የማደርገው ይሄኔ ነው። ያ ነው የፊልሙ ጭብጥ። ያንን ምርጫ ነው መጨረሻ ላይ የሚወስደው።
ትውልደ ኢራናዊው ዳይሬክተር ፊልሙ ቀረጻ የጀመረው የኢራን መንግስት በሴት ተቃዋሚዎች ላይ ያደረሰው ጭካኔ የተሞላባቸው ጥቃቶች በዓለም ዙሪያ የፊት ገጽ ዜና ከመሆናቸው በፊት ነው ይላል።
But when we were finishing the movie slowly this
filmun yeserran salle ye neger beiran kas bekas yetekesete neber selezim sewoch wede ne yemetu ye endemihon indetawok yilu neber nam ene malat yemefelgo ye neger lenanta adis now nya gin inawqaw neber no
ye filmu twanaitim filmu kawnetenya kesetoch akwaya sitay yibelt tergum yisetal tilalech
አሁን
ታዲያ የፊልሙ ተዋናይትና መላው ሆሊውድ የፊታችን መጋቢት 3 ቀዩ ሻንጣ ከሌሎች በመርጥ በድርጊት የተሞሉ የፊልም ዘርፎች ከታጩ አራት ፊልሞች ጋር ኦስካርን ያሸነፉ እንደሆነ እየተጠባበቁ ነው።
ኤደን ገረመውን ለዘገባው እናመሰግናለን። በቀጣዩ ዘገባ ደግሞ በአፍጋኒስታን ታሊባን ሴቶችን ከትምህርት ቤት ማገዱ የበርካታ ሴቶችን ህልም አጨናቅፏል። የከልከላ የወደፊት ህልማቸውን እንዳይተገብሩ ካደረጋቸው የአፍጋን ተማሪዎች መካከል የጋዜጠኝነት ትምህርቷን በማጠናቀቅ ላይ የነበረችው ሱማይራ ሳኢድ አንዷ ነች። የአሜሪካ ድምጿ ሻይሲታ ሳዳት ላሚ እገዳው በሱማይራም ሆነ በሌሎች ሴቶች ላይ ያስከተለውን ተጽዕኖ ትዳስሳለች። እንግዶ ወልዴ ያቀርበዋል።
ታሊባን ሴቶችን ከትምህርት ቤት እንዳገደ ሲያስታውቅ ሱማይራ ሳኢዲ የጋዜጠኝነት ትምህርቷን ለማጠናቀቅ የቀራት በወራት የሚቆጠር ጊዜ ነበር። ሱማይራ ሳኢዲ ህልሟ በአፍጋኒስታን ለሚገኙ ሴቶች ድምጽ መሆን ነበር። ይህንን ህልሟ ለማሳካትም ናንገርሃር ዩኒቨርሲቲ በሚገኘው የጋዜጠኝነት ትምህርት ክፍል ትምህርቷን ጀመረች። ሶስተኛ ዓመት ሲደርስ ግን ታሊባን ሴቶች ዩኒቨርሲቲ እንዳይሄዱ አገደ። የእገዳ ትዕዛዙ የመጣው ባለፈው ታህሳስ ሱማይራና የክፍል ጓደኞቿ ለዓመቱ መጨረሻ ፈተና በመዘጋጀት ላይ በነበሩበት ጊዜ ነው።
I was about to achieve my goals.
ለህዝቤ ድምጽ ለመሆንና ሀገሬን ለማገልገል የነበረኝን እቅድ ከዳር ለማድረስ ትንሽ ቀርቶኝ ነበር።
አሁን ሱማይራ ትምርቷን ጨርሳ ስራ መፈለጊያ ወቅት ነበር። የመማር መብቷ ተገፎ ጊዜዋን ቤት ቁጭ ብላ ታሳልፋለች።
Your brother, who is a human being like you, can go out and get
እንዳንቹ ሰው የሆነ ወንድምሽ ትምህርት ቤት ማግኘት ይችላል። አንቺ ግን ከቤት እንድትወጪ አይፈቀድልሽም። ይህ በጣም አስቸጋሪ ጉዳይ ነው። የአፍጋን ሴት ልጆች ብቻ ናቸው ጉዳቱን የሚያውቁት።
በአፍጋኒስታን ስልጣኑን ከሁለት ዓመታት በፊት የተቆጣጠረው ታሊባን በሴቶችና በመገናኛ ብዙሃን ላይ ጠበቅ ያለ ገደብ ጥሏል። ሴቶች ወንድ ከሆነ የቤተሰብ አባል ጋር ካልሆኑ ብቻቸውን ከቤት መውጣት አይችሉም። ማጥናትም ሆነ በመንግስትና በሲቪል ማህበራት ውስጥ ተቀጥረው መስራት አይችሉም። ወደ መናፈሻም ሆነ የስፖርት ማዘውተሪያዎች መሄድ አይፈቀድላቸውም። የጋዜጠኞች መብት ተከራካሪው ሪፖርተርስ ዊዛውት ቦርደርስ እንደሚለው ደግሞ በመገናኛ ብዙሃን ከሚሰሩ ከአራቱ የአፍጋን ሴቶች ሶስቱ ስራቸውን አጥተዋል። ሱማይራ ጎበዝና ልዩ ተሰጥኦ የነበራት ተማሪ እንደነበረች መምህሯ ሳኢድ አባስ ሳዳት ያስታውሳሉ።
Sumaira is a brilliant, respectful and talented.
Sumaira betam bru saw akbarina liyu stota yetadlech tamarinat fulust benikat no mitsatefo terf gize sinorat wede bet mezahaft eda tanballech tsifallechim gobez gajetenya ndemton tsifalleñ
yetebaberut mengistat drijit bebekulu ye talibanin drigit የሰባዊ መብት ጥሰትና በራስ ላይ ተፈጸመ ከፍተኛ ጉዳት በሚል ገልጾ እገዳው እንዲነሳ ጠይቋል። ሱማይራ ተከትላለች።
All in all, we can't be on our own.
በአጠቃላይ ትግላችንን ብቻችንን ማድረግ አንችልም። አባቶቻችን፣ ወንድሞቻችን፣ መሪዎችና አስተማሪዎች መብታችንን ለማስከበር በመናደርገው ትግል በተገኘው መንገድ ሁሉ ሊረዱን ይገባል።
ዓለም አቀፉ ማህበረሰብና ወንድ አፍጋኒስታውያን ሴቶች መብታቸው ለማስከበር የሚያደርጉትን ትግል እንዲደግፉ ሱማይራ ጥሪ ታደርጋለች።
የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። ሁለተኛው አጋማሽ ላይ ደርሰናል። ለረጅም ጊዜ በየሳምንቱ ቅዳሜ በደሳለኝ መኮንን ከዚያ በኋላ ደግሞ በጽዮን ግርማ ይዘጋጅና ይቀርብ የነበረው የሙዚቃ ቃና አሁን ከአዲስ አዘጋጅ ጋር ተመልሷል። ከእንግዱ ወልዴ ጋር እንግዱ ካድማጮች ጋር መልካም ጊዜ መስመሩ ያንተ ነው።
ጤናስ ሊንክ ብራትና ክብራን ይህ የሙዚቃ ቃና የተሰኘው ፕሮግራማችን ነው። ፕሮግራሙ ረጅም ጊዜ ተቋርጦ እንደነበር ይታወሳል። ከዛሬ ጀምሮ ግን ቅዳሜ ምሽት በዚህ ሰዓት ግሩም ጣዕም ዜማዎችን እየያዘ ወደ እናንተ ይደርሳል። ያገር ውስጥ እንዲሁም የውጪ ዜማዎችን ቀልቀል እያደረኩ ተመርጥላችኋለሁ። አዘጋጅቼ ማቀርብላችሁ እንግዶ ወልዴ ነኝ። የፕሮግራሙን ወደ አየር መመለስ ምክንያት ማድረግ እንዲሁም የኔ ምርጫ ለማስቀደም መጀመሪያ የማሰማችሁ የምን ጊዜ ምርጫ የሆነውንና በፖል ዴዝመንድና በዴቪድ ብሩቤክ የተቀመረውን ቴክ 5 የተሰኘውን የጃዝ ሙዚቃ ስልት ይሆናል። ለስለስ ያለውን ይህን ስልት እናንተም እንደምትወዱት ተስፋ አድርጋለሁ። Thank you. ያሳለፍ ነው ሳምንት የዓለም የሴቶች ቀን ማርች 8 ተከበረበት ሳምንት ነው። ማርች ወር የሴቶች ወር ተደርጎ ይከበራል። ታዲያ ሴቶችን ለማክበርና እንደ እናት፣ እህት፣ ሚስት፣ ፍቅረኛ ወይም ጥሩ ጓደኛ በመሆን ለእያንዳንዳችን ለሚሰጡን መልካም ነገር ለማመስገን በዚህ ሳምንት የሙዚቃ ቃና ክፍለ ጊዜያችን በአብዛኛው በአገር ውስጥም ሆነ በውጭ ሴት አቀንቃኞች የተዜሙ ስራዎችን እናደምጣለን። የኛዋን አስቴር አወቀን እናስቀድማለን። ናፍቆት የአስቴር አወቀን ናፍቆት ነበር ያደመጥነው። ክብራትና ክብራን፣ ቀጥለን ደግሞ ወደ አሜሪካ በመሻገር በአገሬው ሕዝብ ዘንድ የሶል ሙዚቃ ንግስት ተብላ የምትጠራውን አሪታ ፍራንክሊንን እናደምጣለን። እንደ አውሮፓውያን አቆጣጠር በ1942 ወደዚህ ዓለም የመጣችው አሪታ ሉዊስ ፍራንክሊን ድምጿን በቤተክርስቲያን መዝሙሮች እንደገራች ይነገራል። በሶል የሙዚቃ ስልት ወዲያውኑ መግነን የቻለችው አሪታ እንደ አውሮፓውያን አቆጣጠር በ1967 በለቀቀችው ሪስፔክት ክብር በተባለው ዘፈኗ ከፍተኛ ተወዳጅነትን አግኝታለች። ዘፈኑ ከሁለት ዓመት ቀደም ብሎ በሌላው የሶል አቀንቃኝ ኦቲስ ሬዲንግ ተዘፍኖ ነበር። አሪታ ግጥሞቹን በመጠኑ ቀይራ አድርጋ ለሴቶች ክብር ይሰጥ የሚል መልእክት እንዲህ ስታደርግ በእንደ አውሮፓውያን አቆጣጠር 1970ዎቹ ለነበረው የሴቶች ንቅናቄ እንደ መሪ መዝሙር አገልግሎ ነበር። ሪስፔክት ትለናለች አሪታ ፍራንክሊን። የተወዳጇን የሪታ ፍራንክሊንን ሪስፔክት ነበር ያደመጥነው። ሪታ በዚህ ዘፈን ሁለት ግራሚ ሽልማት ስታገኝ የአሜሪካው ላይብረሪ ኦፍ ኮንግረስ ደግሞ ብዙ ክምችቶችን የሚይዘው ትልቁ ላይብረሪ ነው በታሪክ እንዲተላለፍ ቀርቶ ከክምችቱ ውስጥ አኑሯል። ከሁለት ዓመት በፊት ደግሞ በዚህ ዘፈንና በሪታ ፍራንክሊን ህይወት ዙሪያ ፊልም እንደተሰራ ይታወቃል። አርማጮች እስካሁን የነበሩት ምርጫዎች እንደወደዳችኋቸው ተስፋ አድርጋለሁ። አብራችሁ እንድትዘልቁ በድጋሚ ጋብዛለሁ። የማስተናግዳችሁ እንግዶልኝ ነኝ። ማራለ ወይ ከከን ፈር ተፈጣለኝ ገገር ከም ይስማው ፊሊንግ ላዛው ያደብን እንደነሳ ማር አለ ወይ ከከን ፈር ተፈጣለኝ ንግግር የምትለን ደግሞ ቬሮኒካ አዳነ ነች።
አንተናሱድዶ ሌላ የሚያስጠላ በሜሪ አርምዴ ባስናገች ክራር ጠብቅ ሃለው ከትዝታ ጋር አድራ 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 እንዳትቀር
የቬሮኒካ አዳነን ጥፍጥ አለኝ የተሰኘውን ዜማ ነበር ያደመጥነው። አድማጮች የሙዚቃ ቃና ይከተላል። Never mind I will find someone like you የምትለን ደግሞ ከወደ እንግሊዝ ዝነኛዋ አዳል ነች። በእንዳርፋና ቁጣጥር 2011 ለቀቀችው 21 የተሰኘው አልበማ ከፍተኛ ተወዳጅነትን ሲያተርፍ በወቅቱ 31 ሚሊዮን ኮፒ ተሽጧል። Someone like you የተሰኘው ዜማዋ በዚሁ አልበሙ ሲገኝ በቢልቦርድ 100 ዝርዝር ውስጥ ለበርካታ ወራት ቆይቷል።
That you settled down, that you found a girl and you married now. I heard that your dreams came true. Guess she gave you things I didn't give to you. Stay away, I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over. Never mind, I'll find someone like you. I wish no.
say. You know how the time flies, only yesterday was the time of our lives. We were born and raised in a summer haze, bound by the surprise of our glory days. I hate to turn up out of the blue uninvited, but I couldn't stay away, I couldn't fight it. I had hoped you'd see my face and that you'd be reminded that for me it is nowhere. Nothing compares, no worries or cares, regrets and mistakes, their memories made. Who would have known how bitter sweet this would taste. Never mind, I'll find someone like you. I wish nothing but the best. Never.
አደረና መስግነን አድማጮች ከእንግሊዝ ወደ ኢትዮጵያ እንመለሳለን። ዩ ፎፋይላል ዶጂ ደስ የሚለኝ ሹፌር መልካም መልካም ልጅ እኔስ ቱነኝ ይብላኝ ለወዳጅ ለጻመት ለመስለች በ1970ዎቹ ያደረችው ይህን ዜማ ከአመታት በፊት እንደገና አደረገዋለች።
Yeah.
አድማጮች የዛሬውን የሙዚቃ ቃና ምርጫዬን እንደወደዳችሁትና ዘና እንደላችሁበት ተስፋ አደርጋለሁ። ተቋርጦ የነበረው የሙዚቃ ቃና እንደገና በቪኦኤ በየሳምንቱ ቅዳሜ ምሽት ወደ እናንተ ይደርሳል። አዘጋጅቼ ማቀርበው እንግዲህ ወልዴ ነኝ። ሳምንት ሌሎች ምርጥ ዜማዎችን መርጬ መልሳለሁ። ቀጠሮ እናድርግ። እስከዛው መልካም ምሽት፣ መልካም ሳምንት መጨረሻ።
የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት ቆንጂት ታዬ ነኝ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም አመሰግናለሁ። ነገ እሁድ ደግሞ በሌላ ፕሮግራም እንመለሳለን። ሰላም፣ በደህና እደሩ። Thank you.